ለቲኬ ሾው ጤና ይስጥልኝ እንደምን ዋላችሁ። ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ ቅዳሜ በ1100 AM ሞገድ ያየር ስርጭት ወይም www.tktaxes.com የሚተላለፍ ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁልጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙና ለናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካከለለ ሳሉ ነኝ። በዛሬ ፕሮግራማችን አጠራጥር ያሉ አርስቶች አሉን። ለዛሬ ልናቀርበው ለን የነበረው የኢሚግሬሽን ሎየር በስራ ምክንያት ስላል ተመቸዋል መጣም። ለሚመጣው ቀዳሜ ግን ሁለቱን ማጣምረን ስለ ኢሚግሬሽን ጉዳይና ስለ ዜግነት የመቀየር ናሽናሊቲ ሲቲዘንሺፕ ለመሆን በመትፈልጉበት ጊዜ ምን ምን እንደሚያስፈልጋችሁና ምን ወንጀሎች ሊያስቀሯችሁ እንደሚችሉ ምናልባት አንዳንድ ጉዳዮች ካላችሁ ደግሞ ወንጀል ካላችሁ ማለት ነው እንደገና ክርክር ተከፍቶ ሊፋቅላችሁ እንደሚችል ብዙ ምሳሌዎች በመስጠት ያስረዳናል። ጠበቃ ጆ ሀባቺ በሚመጣው ቅዳሜ በአንድ ሰዓት ከአስር አቀርበዋሉ እዚህ ላይቭ እና አንድ 10-15 ደቂቃ ማብራሪያ ከሰጠ በኋላ ጥያቄና መልስ በአርዕስቱ መሰረት ልጠይቁ እንደምትችሉ ነው። በዛሬ የማቀርባቸው አርዕስቶች ብዙ ናቸው። አንደኛ ከጋዳፊ ልጅ የተጻፈልኝ ደብዳቤ አለ፣ እሱን አነብላችኋለሁ። ባለፈው ሳምንት ስለ ስካምስ እናወራ ነበር። ስለዚህ የጋዳፊ ልጅ ብዙ ብር ሊሰጠኝ ነው እና ደብዳቤው አነብላችኋለሁ። ምን እንደሆነ ደግሞ ነግራችኋለሁ። ሰሞኑ ደግሞ ፕሬዚደንት ኦባማ የኮንግረስ አፕሩቫል ወይም ደግሞ የኮንግረስ ቮት ሳያገኙ ኤክሴክቲቭ ፓወር በመጠቀም በኤክሴክቲቭ ፓወር ፕሬዚደንቱ ሙሉ ስልጣን አለው፣ አንዳንድ ነገሮች ሊያስተላልፍ ይችላል። ስለ ፎርክሎዥር ጉዳይና ስለ ተማሪዎች ጉዳይ ያሳለፉትን እገልጸዋለሁ። ምን ያህል ጠቃሚነት እንዳለውም እናገራለሁ ማለት ነው። ጊዜ ካለን ሌሎችም አርዕስቶች አሉኝ፣ ግን ለጊዜው በነዚህ ብቻ እናርግና መጀመሪያ አንደኛ ቁጥሩ ልንገራችሁ። ምናልባት አስተያየትና ጥያቄ ቢኖራችሁ 404-603-877 እንደገና ደግመዋለሁ 403-404-607-8770 እንደገና በሌላ ነው 404-603-877 ልደውሉ እንችላላችሁ። እንግዲህ ፕሮግራማችን ከመጀመራችን በፊት ደግሞ ሙዚቃ ላሰማና ተመልሼ እመጣለሁ።
ቀልቤን ሸፍታለሁ ልቤ ረጋ ብትል ምናለሁ ተቃጥሏል ተቃጥሎ ረመጣ አስቀምጧል ፍማዝለ ስደተኛ ቀልብን አታሎ ማንም አያሰክንም አባብሎ በድና ካል ይዞ ልቡን ያሸፈተው ፊቱን አይመልስም ተስፋ እስካልሸተተው ሀሳብ ያዘመተው ሰው
እሺ ይህ አሁን የሚተላለፈው ያለ ፕሮግራም በኢንተርኔት www.tktaxis.com live ልታዳምጡ ትችላላችሁ። እንዲሁም ደግሞ ስማርትፎን ያላችሁ www.tktaxis.com ገብታችሁ ማይክሮፎኑን ክሊክ ብታደርጉ አሁን የምናስተላልፈውን በሴሉላር ፎናችሁ ለማዳመጥ ትችላላችሁ ማለት ነው። በዛሬ ባለፈው ጥቂት ቀናት አንድ ዲክታተር ተቀንሷል። ዓለም ትንሽ የሚሞት ሰው ተቀንሳለች ማለት ነው። ይሄ ዲክታተር ጋዳፊ ነው። የጋዳፊ ልጅ ደብዳቤ ኢሜይል ለኔ ጽፎልኛል። Dear friend ይላል። ጓደኛውም ሆኛል አቅም ስሙም አላውቀውም። ሰውየውም አላውቀውም ነበር። አሁን በኒውስ ብቻ ነው የማውቀው። እና የተጻፈው ከአልሙተስም ቢላህ አልጋዳፊ የተወለድኩት በ1977 ዓመተ ምህረት ነው ይላል። በሊቢያ ውስጥ በመከላከያ ብዙ ሰርቻለሁ ይላል። አባቴ 400 ሚሊዮን በካሽ ሰጥቶኛል። ዲፕሎማat በመሆኔ 40 ሚሊዮን ውጭ አውጥቻለሁ እንግን አንዳንድ ነገር ስላለ ኒውስ ደሞ የሊቢያ ኒውስ እየሰማው ስለሆነ አስቸጋሪ የሆነ ሁኔታ ስላለ እንዳንተ የመሰሉ ጥሩ ሰዎች ለማካፈል ስለምፈልግ 30% ላንቴ ሆናል ይላል ሲሜ ለነገሩ አያውቀውም ሲሜ ማልተናገረም ይው ያለው ነው የሚናገረው 60% ለኔ ሙህተስም ወስደዋለሁ ይላል 10% ደግሞ ለወጪ መሸፈኛ ይሆናል ይላል እነዚህን ኢንፎርሜሽኖች ከላክልኝ በ24 ሰዓት ውስጥ ኮንፈርሜሽን ሰጣለሁ ይላል ይሄን የማረገው ያለው አንተን ስለማም ነው ይለኛል ሰውዩ አላቀውም ይሄ ባለፈው ሳምንት እንደተናገርነው የስካም ጉዳይ ነው ለነገሩ ብለኔ በመጻፉ ጥሩ ድል አላጋጥመውም አልሰጠውም ስለዚህ ምንድነው ሁልጊዜ እንደነገርናችሁ ስካም የሚጠቀሙ ግዚያዊ ኒውሶች ይከታተሉና ይሰጡታል ማለት ነው ለነገሩ ኢየሱስም @aol.com ነው የሚለው which name aol ነው እና ኢየሱስ ግን ትንሽ የሚለየው የእንግሊዝ አለበት ስለዚህ እንግሊዝ ሀገር ይሆናል ከሌላም ይሆናል ማለት ነው ምን ለማለት ነው እንደዚህ አይነት ነገሮች ለሁላችን ይደርሱን ስለሚችሉ ጥሩ ነገር መስሏችሁ አንዳንድ ነገር የባንክ አካውንታችሁና ስማችሁ እንዳትሰጡ ነው ይህ ወንጀለኛ አላገኘኝም ግን በዚህ ምክንያት በየቀኑ ወደ 400 የሚሆኑ ሰዎች እንደሚያዙ ነው የሚነግሩን ስለዚህ ሞተሰም አንትል ተንችላለ ላተንችላለ ስካም ስለሆነ ግን ቲኬ 5 ሳንቲም ማታገኝም እሺ ሌላ ወደ አረስታችን ንምጣና ባለፈው ጥቂት ሳምንታት የኦባማ አድሚኒስትሬሽን ወደ 400 ምናም ቢሊዮን የሚሆን ስቲሙላስ ፓኬጅ ፕሮፖዝ አድርጎ አልተሳካም ሊያልፍም አልቻለም ወድቋል ብዙ ምክንያቶች ነበሩት ምክንያቱ አስፈላጊ ከሆነ ምናልባት በጥያቄ ከቀረበ ገልጸዋለሁ ማለት ያ በአሁኑ ጊዜ የኤሌክሽን ጉዳይ እየተቀራረበ ስለመጣ እንግዲህ ሁሉም የሚመረጡ ሰዎች የቻሉትን ያህል ማድረግ እንዳለባቸው ነው በቅርቡ በላስ ቬጋስ ለህዝብ ንግግር ሲያደርጉ ፕሬዚደንቱ የፎርክሎጀሩ ጉዳይ በጣም እያሳሰበው ስለመጣ መፍትሄ እሰጣለሁ ብለው ፕሬዚደንቱ ካቀረቡት ምንድነው አንደኛ ለምን ላስ ቬጋስ እንደሄዱ እናውቀው እንችላለን ላስ ቬጋስ በጣም በፎርክሎጀር ከተጠቁት አንዷ ስቴት ናት ባለፈው ወር ብቻ ከ100 ቤቶች አንድ ፎርክሎዝ ሆኗል ስለዚህ 10 ሺህ ቢኖር 1% ፎርክሎጀር ድርሶታል ማለት ነው በጣም የሚያስቸግር ሁኔታ ስላለ የግድ እዛ ሄደው መናገር ነበረባቸው ይሄ ከዚህ በፊት የተላለፈው የፎርክሎዥር ማስወገጃ ሎን ሞዲፊኬሽን እንለዋለን ጭራሱንም አልሰራም 4 ሚሊዮን የሚሆን ህዝብ እናድላለን ያሉት ወደ 800 ሺህ ቤቶች ብቻ ናቸው ያዳኑ ስለዚህ ከሶስት አራተኛ ኦልሞስት 80% 80% እስካሁን ተንጥሏል ይህ አዲሱ የኦባማ የፎርክሎዥር ማስወገጃ ውሳኔ ኤክሴክቲቭ ፓወር በራሱ ፈርሞ ሊያሳልፈው ይችላል ምክር ፕሬዚደንቱ ስልጣን አለው የሚያገለግለው ብድራችን የፌደራል ባኪንግ የፌደራል ሎን ካለበት ብቻ ነው አንድ ይሄ ነው ሁለተኛ ይሄ ሊያድነን የሚችለው በክፍያችን አፕ ቱ ዴት ሳንቀር ማለት ነው ከሆነ ነው ስለዚህ ይሄ ህዝብ የቤቱ ዕዳ መክፈል ላቃተው አንድ ወር ሁለት ወር ሶስት ወር ከዚያም በላይ ለቆየው ግን አይጠቅሰውም ማለት ነው ስለዚህ የሚያድነው አንደኛ በፔመንታቸው አፕ ቱ ዴት የሆኑ ማለት ነው። ሁለተኛ ነገር ደግሞ ሎኑ ፌደራሊ ፋንድድ ሲሆን ብቻ ነው ማለት ነው። ስለዚህ ምንድነው ማለት ነው? አንደኛ ከአራት ሚሊዮን የሚሆን ህዝብ ሶሉሽን ያመጣል ከተባለው በ2009 ማለት ነው ወደ 8900 ህዝብ ብቻ ነው ሊያድን የቻለው። እንግዲህ ባለፉት አራት አመታት ወደ 5 ሊሆን ነው ከ2006 ጀምሮ የቤቶች ዋጋ ያቆለቆለ አንኢምፕሎይመንትም ደሞ ከፍ ያለ በመሄዱ ብዙ ሰው እስካሁን ድረስ የሚሰቃይ ያለ ግን እንደማይጠቅሰው ለማሳሰብ ነው ማለት ነው። ስለዚህ አንዳንዶቻችሁ ስልክም ደውላችሁልናል የኦባማ አዲስ ፕላን ስላለ አዲሱ ያገለግላናል የምትሉ ሊያገለግላችሁም ይችላል ላያገለግላችሁም ይችላል። አሁን የምታደርጉት ያለ ሎን ሞዲፊኬሽን መቀጠል እንዳለበት ነው። ሁልጊዜ ሎን ሞዲፊኬሽን በቀጥታ ከባንኩ ጋራ በተለይ በቀጥታ የምታደርጉ ያላችሁ በሌላ ሳይሆን በናካ ወይም በሌላ ሳይሆን በቀጥታ ከባንኩ የምታደርጉ ያላችሁ መቀጠል እንዳለባችሁ ነው። አንዳንዴ ሁልጊዜ ነው የምነግራችሁ ያሰለቻል ያበሽቃል። አንዳንዴ የላከው ኢንፎርሜሽን እንደገና ላኩ እያሉ ያስቸግራሉ። አንዳንዴ የላከው በሙሉም የለንም የሚልበት ጊዜ አሉ። ትንሽ ትዕግስት ለሚያስፈልገው መቻል ይገባችኋል። ስለዚህ ይሄ አሁኑ አዲሱ ፕላን የኦባማ ፕላን ለሁላችን ስለማያገለግለን ምናልባት አፕቱዴት የሆናችሁ በክፍያችሁ አሁን ግን ትንሽ ህይወት እየሻከረ ከሄደ ኢንካማችሁ እየቀነሰ ከሄደ ይሄ የኦባማ ፕላን ሊያገለግል ስለሚችል ባንካችሁ ለመደወል ትችላላችሁ። እና የምትችሉ ከሆነ እና የማትችሉ ከሆነ ሎኑ በፌደራል ፋንድድ መሆኑን አለመሆኑ በቀጥታ ሊነግራችሁ ይችላሉ። እስቲ ትንሽ ንግግር ያብቻለሁ መሰለኝ ሙዚቃ እንደገና ልጫወትና ተመልሼ እመጣለሁ።
Sale, que borren ambas,
فكر بفكر لعن دربة هالمسل دربة هالمسل نانا لو دمى نانا لو دمى نانا لو دمى سلا لي دمى سلا لو دمى سلا لو دمى نايم باسلج نالي بنا نايم سكوتا نايم قبالج نايم قدانلج
እሺ ሌላው ሰሞኑን ፕሬዚደንት ኦባማ ካደረጉት የኢኮኖሚክ ለውጥ ያመጣል ብለው ያመኑት የተማሪዎች የስቱደንት ሎን ክፍያ መቀነስ ነው። ይህ ንግግር ያደረጉት በ ኮሎራዶ ዴንቨር ከተማ ውስጥ ዴንቨር በጣም ቆንጆ ከተማ ናት ደስ የምትል ከተማ ናት እዚያው ዩኒቨርሲቲ ኦፍ ኮሎራዶ ባደረጉት ንግግር ብዙ ተማሪዎች እንዲያውም ባለፈው 2 ሳምንት 3 ሳምንት የሆነ አቀርበው ነበር ወደ 1.7 ሚሊዮን የሚሆኑ ተማሪዎች የተመረቁ የስቱደንት ሎናቸው ብቻ ሳይሆን መክፈል ያቃታቸው ሌላ ክሬዲታቸው መክፈል አቅቷቸዋል እና ስራቃታቸውም አንዳንዱ ባንክራፕሲ እንደሚያደርጉም ነግረናችሁ ነበር ከባንክራፕሲ የሚያድኑ ነገሮችም አንዳንድ ነጥቦች አስነስቼ ነበር። በተለይ ካነሳሁት አንዱ የኮንሶሊዴሽን ጉዳይ ነበር። 3 4 5 ባንክ ክሬዲት ካላችሁ ማለት ተማሪዎች ማለት ነው ኮንሶሊዴት ለማድረግ እንደሚችሉ ነበር። ሌላው ደግሞ extended የሆነ ለነን ይሆን ወደ 25 አመት እንዲዘረጋ እና ክብያችሁ እንደሚቀንስ ተናግሬ ነበር። እንደውም እኔ ራሴ በዚያ በextended plan እንዳለሁም ነግሬ ነበር። ይህ ችግር በጣም ከፍተኛ ችግር ነው። ለነገሩ የstudent loan ለመጀመሪያ ጊዜ በአሜሪካ ታሪክ ከፍተኛ ደረጃ ሲደርስ ዘንድሮ የመጀመሪያው ጊዜ ነው። 1 trillion የሚሆን ብድር በተማሪዎች ላይ አለ ማለት ነው። በአሁኑ ጊዜ student loan ያለን የድሮ ተማሪዎች አዲሶችም ወደ 36 ሚሊዮን ነን። እኔ ከ36 ሚሊዮኑ አንዱ ነኝ። ፕሬዚደንት ኦባማ ሰሞኑን ዩኒቨርሲቲ ኦፍ ኮሎራዶ ባደረጉት ንግግር የተማሪዎች ክፍያ የሚቀንስ ፕሮፖዛል አምጥቷል። ፕሮፖዛሉም ያረጋግጣል ምክንያቱም ኤክሴክቲቭ ፓወር ስለሚጠቀሙ ስልጣናቸው ስለሚጠቀሙ የኮንግረስ ማጽደቅና አለማጽደቅ ነካቸው ይህም ያሳልፉታል። አንዱ ካደረጉትም ኮንሶሊዴሽን እንደ ህግ ሆኖ እንዲቆምና እያንዳንዱ ተማሪ ያለውን ብድር ኮንሶሊዴት እንዲያደርግ ነው። ሌላው ካቀረቡት ሐሳብ ገደብ ካፕ አርገውለታል። በነገሩ ማቴሪያል የሆነ ለውጥ ያመጣል። ለአንዳንዱ ሆነ ለኛ አይጠቅሰንም እንጂ 8 ሚሊዮን ለሚሆኑ ተማሪዎች ግን ጥሩ ለውጥ ያመጣላቸዋል። 8 ሚሊዮን የሚሆኑ ይሄ አዲሱ ህግ ሲጠቅሳቸው ግን ከዚያ በላይ የሆኑ አይጠቅሳቸውም። ስለዚህ የሚቀነስላቸው ሰዎች ዝቅተኛ ወደ ከአንድ አራተኛ ወይም ሩብ በብድር ላይ ካለን ሰዎች ነው የሚቀነሰው። አንደኛ ይሄ ኮንሶሊዴሽኑ በጣም ያገለግላል። ምክንያቱም 2-3 ብድር በሚኖርበት ጊዜ ለ3 አበዳሪዎች ከመክፈል ለአንድ አበዳሪ መክፈል ጥሩ እንደሆነ ነው። የሚበዛው ጊዜ ደግሞ ኮንሶሊዴት በመናረግበት ጊዜ የሚሰጠን ኢንትረስት ሬት ዝቅተኛ በመሆኑ ምክንያቱም አበዳሪው ለረጅም ጊዜ ስለሚቆይ ነው። ስለሚቆይ ዝቅተኛ በመሆኑ ኮንሶሊዴሽኑ ጥሩ አርጎ ግልጋሎት ይሰጣል የሚባለው። ብድሩ አይነት ብድር የወሰድን ወደ 400 ቢሊዮን ነው ያለን። ከዚያ በኋላ ወደ ትሪሊየን ስንቀንሰው ከግማሽ በላይ ደግሞ አዲሱ ሎን አለ ማለት ነው። አንደኛ አስከምን ወስደው ገቢ ድሮ 15% ነበር። አሁን ግን ፕሬዚደንት ኦባማ ፕሮፖዝ ያደረጉት 10% ነው። ስለዚህ 15% ከገቢያችን ለስቱደንት ሎን ምን ከፍለው የነበረ አሁን 10% ይቀንሳል ማለት ነው። በቁጥር እንኳን ለማግኘት ትንሽ ያዳግታል፣ ግን አንድ ምሳሌ ልሰጣችሁ ነው። ለምሳሌ አንድ ግለሰብ ነርስ ንበላት በአመት 45000 ብር ታገኛለች። የስቱደንት ሎኗ 60000 ነው። 60000 በጣም ብዙ እንዳይመስላችሁ፣ የሚበዛው ሰው ከ100000 በላይ ነው የሚበደረው። በድሮ ፕላን የሆነ እንደሆነ 45000 ደሞዝ አላት፣ 60000 የትምህርት ብድር አላት። በድሮ ፕላን እንደ እኔ ከሆነ ማለት ነው 690 በወር ትከፍል ነበር። በወር 690 ማለት ነው የምትከፍለው። እና በቅርቡ ማለት አንድ አመት ምናምን ይሆነዋል ይሄ ኢኮኖሚክ ፓኬጅ በሚመጣበት ጊዜ ስቲሙላስ ፓኬጅ በሚመጣበት ጊዜ ኮንግረስ የወሰነው ነገር ስለነበረ እዳዋ ከ690 ተቀንሶ 332 ወይም ደግሞ 350 እንበለው ትከፍል ነበር። አሁን ግን የፕሬዚደንት ኦባማ ሰሞኑን በሰጡት መግለጫ መሰረት ፊርማቸው ላይ ካኖሩ እቺ 350 የምትከፍል የነበረች ሴትዮ ወደ 340 ትከፍላለች ማለት ነው። በጣም ትልቅ ለውጥ አለው። ለዚች ሴት ለዚች ነርስ ከወር በፊት ወይም ደግሞ ከአመት በፊት ከምትከፍለው የነበረ አሁን በ451 ብር ይቀነስላታል ማለት ነው። ስለዚህ ምንም እንኳን ከ36 ሚሊዮን ተበዳሪዎች ለ8 ሚሊዮን ብቻ የሚያገለግል ቢሆንም ስቲል ጥቅሙ በአይን የሚታይ ለውጥ ስላለው ጥሩ ፕሮግራም ነው ማለት ነው። ሌላው አሁን ለሚመጡት ተማሪዎቻችን ለሚመጡት ልጆቻችን ትምህርት ቤት ዩኒቨርሲቲ ለሚገቡት ከዘንድሮ ጀምሮ ገና ሳይገቡ ምን ያህል ብድር ለማግኘት እንደሚችሉና ምን ያህል ፋይናንሻል ኤድ ለማግኘት እንደሚችሉ በእያንዳንዱ ዩኒቨርሲቲ ዌብ ፔጅ ላይ እንደ ህግ ሆኖ ሊቆም ነው። ስለዚህ በተለይ አሁን አዲሶች የምትገቡ ካላችሁ ወላጆች ትንሽ የአማርኛ ችግር ሲኖራቸው ለመንገር ይችላላችሁ። አሁን የሚገቡ ከሆነ በየዩኒቨርሲቲው የስኮላርሺፑና የፋይናንሻል ኤዱና የሎኑ ጉዳይ የሚገልጽ ፎርሙላ አስቀምጠዋል። እዚህ ላይ የወላጆች ኢንካም ምን ያህል እንደሆነ ማወቅ አለባቸው። ማለት አባትና እናት በኢንካም ታክስ የሞሉት ምን ያህል እንደሆነ ማወቅ ይኖርባቸዋል። በቤተሰብ ውስጥ ምን ያህል እንትን እንዳለ ቤተሰብ እንዳለም እንደ ኩዌስቸነር ሆኖ ይሞላና በኢንተርኔት ነው የሚሰራው። ቁጭ ሲያደርጉት ካልኩሌት ስናደርገው ምን ያህል ፋይናንሻል ኤድ ለማግኘት እንደምንችል ይገልጽልናል። ከዚያ በኋላ ደግሞ ፋይናንሻል ኤድ ሙሉ በሙሉ ካቨር ካላደረገን እዳችን ካልከፈለው በብድር መልክ ምን ያህል ለማግኘት እንደምንችል ይገልጻል። እዚህ ላይ ትንሽ እንደ ማሳሰቢያ የምገልጸው ብዙ ተማሪዎች የመንግስት ትምህርት ቤት ርካሽ እንደሆነና የፕራይቬት ትምህርት ቤት በጣም ውድ እንደሆነ ነው የሚታወቀው። ብዙዎቻችንም እንደሱ ነው የምናውቀው። በጣም የሚገርማችሁ ግን እነዚህ ስራዎች እነዚህ ካልኩሌሽን ካደረግን በኋላ የፕራይቬት የሆኑ ዩኒቨርሲቲዎች ብዙ ሌሎች ገንዘብ የሚሰጡ ስላሉ እንዲያውም አንዳንዴ ፕራይቬቱ መሄዱ ርካሽ እንደሆነ ነው። ምናልባት በጥያቄ መልስ በኋላ አብራራው ሆናለሁ ወይም ደግሞ ሌላ ቀንም ላብራራው ይችላለሁ። ስለዚህ እነዚህ ነገሮች ሂሳብ ሳናረግ ካልኩሌት ሳናረግ የመንግስት ትምህርት ቤት ከፕራይቬት ትምህርት ቤቱ ይበልጣል የሚል የድሮ አስተሳሰብና ብዙ ሀቅነት የጎደለው ስለሆነ በምንሄድበት ዩኒቨርሲቲ እነዚህን ነገሮች በምንሰራበት ጊዜ የትኛው ርካሽ እንደሆነ ለእኛና የትኛው ብዙ ዕዳ የሚያስመጣ እንደሆነ ለማወቅ እንችላለን ማለት ነው። እስቲ እንደገና ደግሞ ሌላ ሙዚቃ ላሰማችሁና ተመልሼ እመጣለሁ። አድማጮቻችን ጥያቄና አስተያየት ሲኖራችሁ 404-603-8777 እንደገና ደግመዋለሁ 404-603-8777 ልደውልን ይችላላችሁ። እሺ ሙዚቃውን ቀጥል።
ደስ ያነ ሀረካሉ ካሉ እንደዋለ ቀረ ቁም ነገር ሁሉ ደስ የምሳበርቶ ቆሩም የተኛ መኪናው ዘለከ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ማን ወደ ማን ይሆነ የሚገሰብ ግሰው ማን ወደ ማን ይሆነ የሚገሰብ ግሰው መቼም ያገናኛል መንገድ ሰውና ሰው መንገድ ሰውና ሰው መንገድ ሰውና ሰው መንገድ ሰውና ሰው በሽተኛው በዛ መዳኒት አነሰው ከቶ ምን ፈቀደኝ ነነነነነ አሁን የት ይገኛል ያልተለከፈሰው 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 አረኔ ዘመዴ ነናና ዘመዴ ነናና ዘመዴ ነናና ዘመዴ ለጎን ወዳጅ ቢሹን አይነን ጥርስን ብለው ቀናውጪ መጎነው ካላዩ መዝነው ምን አማረኝ ቢሉ የጅንም በትነው የጅንም በትነው ሁለት ያጡ ጊዜ ያሞትነው ያሞትነው አረኔ ዘመዴ ነናና ዘመዴ ነናና ዘመዴ ነናና ዘመዴ የገበታ ሽራት አይነት ማልበዛው የገበታ ሽራት አይነት ማልበዛው ያው ተስፋሽ ነው እንጂ ፊቴን የሚያወዛው ፊቴን የሚያወዛው ፊቴን የሚያወዛው አረኔ ዘመዴ ናና ዘመዴ መንገደኛ ፊትና ኋላ ነው ወትሮ መንገደኛ ፊትና ኋላ ነው እስላም ክርስቲያኑን ባንዱ ሎጦማቸው እስላም ክርስቲያኑን ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው አምላክ ሄና አይቶ ምነው በረዳቸው መጪና አዲስ አመት ብሩህ ያግላቸው የመቻቻል ነበር ጥንትም ትዳራቸው ቢወራ ቢተማን ቢሰማስ እስከ ዳር ቢወራ ቢተማን ቢሰማስ እስከ ዳር ሰዋለ ተብሎን ይፈታል ወይ ተዳር ይፈታል ወይ ተዳር ይፈታል ወይ ተዳር ይፈታል ወይ ተዳር አረኔ ዘመዴ እናና ዘመዴ አንቺ ፍቅር እናት በይሌማቱን ስፊ አንቺ ፍቅር አገር ባንድ ሰፌድ ልፊ ከንግዲህ ነውና በረከት ይሰፊ ከንግዲህ ነውና በረከት ይሰፊ አረኔ ዘመዴ እናና ዘመዴ እናና ዘመዴ እናና ዘመዴ ነነ ረደሴ ደሴ ገራዶ ገራዶ አለቀልሽ ልቤ ተነዶ ተነዶ አለቀልሽ ልቤ ተነዶ ተነዶ አረኔ ዘመዴ
እሺ በዚህ ሳምንት ብዙ ነገሮች ሆነዋልና የጆርጂያ ሴኔተር አይዛክሰን እንዲሁም ሪፕሬዘንታቲቭ ቶም ግሬቭስ የቤት መክፈል ችግር ያላቸው ሰዎች ከ401k 50 ሺህ ሚያህል ቢያወጡ ያለ ቅጣት ለሞርጌጅ እንዲከፍሉ ህግ እንዲያልፍ እየጣሩ ናቸው። ሴኔተር አይዛክሰን እዚህ ጆርጂያ ብዙ ለኖራችሁ እንኳን ታውቁታላችሁ፣ ገንዘቡ ያደረገው በሪየል ስቴት ቢዝነስ ነው። ለዚሁ ደግሞ ፕሮፖዛሉ ካቀረቡት አይዛክሰን ነው። ብዙዎቻችን 401k በምናወጣበት ጊዜ ሁለት አይነት ክፍያ እንዳለው ነው። አንደኛ ኢንካም ታክስ እንከፍልበታለን፣ ሁለተኛ ደግሞ ፔናልቲ 10% አለው። ስለዚህ እና አይዛክሰን የሚሉት ምንድን ነው? የቤት ችግር ያለው ሰው፣ የመክፈል ችግር ያለው ሰው እስከ 50 ሺህ ብር ድረስ ከ401k አውጥቶ ሳይቀጣ ኢንካም ታክሱ ሊከፍልበት ነው። ፔናልቲ 10% ብቻ ነው የምትቀረው ያለች እያሰቡ ነው። ብዙዎቻችን ይህ ሀሳብ ጥሩ ይመስለናል፣ አይደለም። የሪየል ስቴት ዋጋ የቤታችን ዋጋ እያንቆለቆለ በመጣበት ጊዜ አንደር ዋተር ባለንበት ጊዜ ለጥሮታችን ያስቀመጥነውን ገንዘብ ለቤት ክፍያ ማዋሉ በጣም አስቸጋሪና መጥፎ ውሳኔ እንደሆነ እንደ ወንድማችሁ ልመክራችሁ እፈልጋለሁ። እርግጥ ለሁላችን አንድ አይነት መልስ የለንም። ለምሳሌ አህል ጥቂት አንድ አመት ሁለት አመት የቀረው ሰው ምናልባት ከፍሎ ሊገላገል ይችላል። ይሄ ረጅም ጊዜ ሆነ እንደሆነ ግን ጥቅም የምናገኝበትን ገንዘብ የቤታችን ዋጋ ለማናገኘው መክፈል እንደሌለብን ነው። ብዙ ተቃውሞ ደርሶታል አይዛክሰን ወይም ደግሞ ግሬቭስ፣ ምክንያቱም በአሁኑ ጊዜ በተለይ በጆርጂያ ብናይ ወደ ግማሽ ሚሊዮን የሚሆኑ ቤቶች አንደር ዋተር ናቸው። ስለዚህ 150 ሺህ ብር ገዝተን 50 ሺህ 60 ሺህ እየተሸጠ አውጥተን እንደገና ደግሞ 50 ሺህ መክፈሉ በእንቅርት ላይ ጀሮ ደግፍ ነው የሚሆነው። ኦልሬዲ ችግር ላይ አለን። ኦልሬዲ መክፈሉ አቅቶናል። እንደገና ደግሞ ጥሮታ ስንወጣ ይጠቅመናል የምንለውን ገንዘብ ጎልጉለን ብናወጣ ብዙ ጥቅም የለውም። ስለዚህ በሰሞኑን በወጣው ጽሑፍ ምንድን ነው የሚለው? ጥሩ ይመስላል፣ ለብዙዎቻችን ግን መጥፎ ስለሆነ እያንዳንዱ ሰው ከባንኩ ጋራ፣ ከሚያውቀው አካውንታንት ጋራ፣ ከባለሙያ ጋር ጥቅሙ ከጉዳቱ ይበልጣል ወይስ አይበልጥም የሚል ከተወያየን በኋላ ነው ማስወጣት ያለብን እንጂ ይሄ እድል ተፈጥሯል ብሎ 401k ማውጣት እንደሌለብን ነው። ምናልባት ጊዜ ካገኘው በሚቀጥለው ሳምንት ያለ ቅጣት ልናወጣው የምንችል ይሄ 50 ሺህ ሳይሆን ያለ ቅጣት ልናወጣው የምንችል ስለ 401k እናገራለሁ። ከስድስት ወር በፊት አቅርቤው ነበር። ስድስት ወር ገደማ ይሆናል። አንዳንዱ ችግር በሚኖረን ጊዜ ለምሳሌ ለትምህርት የምናወጣው ያለ ፔናልቲ ልናወጣ እንደምንችል ነው። እንዲሁም ደግሞ ፈርስት ታይም ሆም ባየርስ፣ ፈርስት ታይም ነው ምለው ያለው። ፈርስት ታይም ማለት ለመጀመሪያ ጊዜ ቤት የገዙ ገደብ አለው። ይህን ያህል አማውንት ከ401k ብናወጣ ቅጣት እንደሌለው ያሳያል። ጠበቃው ንግግር እንደጨረሰ ወይም ደግሞ ፕሮግራም ጊዜ ካለን 10-15 ደቂቃ አቀርበዋለሁ። እንግዲህ ብዙ ፕሮግራም አቀርባለሁ እያልኩኝ አንዳንዴ ደግሞ የጊዜ ጥረት አለን። ስለዚህ ይሄ እንደ ፕሮፖዛል ነው ገና አላለፈም ካለፈ ግን ብዙዎቻችን ፊቸራችን ለወደፊት የሚጠቅመን ገንዘብ ለቤት ብለን አውጥተን መሰቃየት የለብንም እንደ ማስጠንቀቂያ ነው መነግራችሁ ያለ ሲያልፍም መነግራችኋለሁ ይሄ ደግሞ ከወደቀም መነግራችኋለሁ ግን ማሰብ እንዳለብን ነው እሺ አንድ ሙዚቃ ልጫወትና ተመልሼ ሌላ ሐሳብ ሰጣችኋለሁ እሺ በዚሁ ሳምንት ማለት ነው ነገ እሁድ እኔ በህብር ሬዲዮ ላስ ቬጋስ የሚገኘው ፕሮግራም አለኝ በላስ ቬጋስ ታይም 7 o'clock ይሆናል በእኛ 10 ነው በመዕራብ በኩል ዌስት ኮስት የምትገኙ የአድማጮቻችን ወይም ደግሞ የህብር ሬዲዮ አድማጮች በተከታታይ ለሁለት ሳምንት ለአሁኑ እሁድና ምናልባት ከተመቼ ለወዳኛው ሳምንት እሁድም እንደገና አቀርባለሁ። ይህ በተለይ በአሁኑ ጊዜ ሰሞኑን ስለ ቤቶች የወጣው አንዳንድ መግለጫና ስለ ስቱደንት ሎን እንዲሁም አንዳንድ ጉዳዮች እንወያያለን። የመጀመሪያው ቀናችን ማለት ነገ የኔ ውይይት ይሆናል። የሚቀጥለው ደግሞ ምናልባት ለጥያቄና መልስ እንከፍተዋለን ማለት ነው። ስለዚህ በምዕራብ በኩል ያላችሁ ማለት ዌስት ኮስት ያላችሁ አድማጮቻችን በህብር ሬዲዮ ነገ በላስ ቬጋስ ታይም 7 ፒኤም 7 ሰዓት ከሰዓት በኋላ ማለት ነው። በአትላንታ ታይም ኦፍ ኮርስ 10 ሰዓት ይሆናል። እዚያው ቀርባለሁ። እንግዲህ እንደነገርኳችሁ የሚቀጥለው ሳምንት ጆ ሀባቺ ጠበቃ ላቀርበው ነኝ። ይህ ጠበቃ በብዛት ፎከስ የሚያደርገው ናሽናሊቲ ወይም ሲቲዘንሺፕ ለማግኘት አንዳንድ ነገሮች ፌሎኒ ጥፋት ካለን ወይም ደግሞ ከዚህ በፊት ፍርድ ቤት ሄደን አንዳንድ ጠበቃዎች በእኛ ላይ ጥሩ ሪፕሬዘንቴሽን ወይም ደግሞ ጥሩ ስራ ካልሰሩ በህግ ለመቀየር እንደሚቻልና ለመከላከል እንደሚቻል ብዙ ሁኔታዎች ይነግራል። እንዲሁም ደግሞ በዲዩአይ በኩል አንዳንድ ነገር የሚደርስንም የሚከላከልልን ጠበቃ ነው። ከዚያ ቀጥሎ በ12 ዶክተር ዳንኤል ሬዲ አቀርበዋለሁ። ዶክተር ዳንኤል ሬዲ የጥርስ ሐኪም ነው። በአማርኛ የሚናገረው ምናልባት ሁለት ዶክተሮች በአንድ ጊዜ ለማቅረብ ትንሽ አዳጋች ስለሆነ እንዲሁም ሀሊ ሻፋ ብዙ ስለ አይን የምትናገረው ነገር ስላለ ባለፈው ጊዜም ዶክተር ትሬሲ ስሚዝ ከተናገረችው ጋር የተያያዘ ነገር ስላለው ምናልባት ዶክተር ሀሊ ሻፋን በ12 ሳይሆን በሚቀጥለው ሳምንት እንደማቀርባት ነው። እንግዲህ ፕሮግራማችን እያለቀ ነው። ከእኔ ቀጥሎ የአድማስ ሬዲዮ ከሁለት እስከ ስድስት ይቀጥላል። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ድረስ ወንድማችሁ ተካ ከለለ ነኝ። ደህና ሁኑልኝ። ግን ሙዚቃ ላይ ጊዜው እናሰማችኋል። ትንሽ ዘግቷል፣ እየመጣ ነው። ስለዚህ አድማጮቻችን ይህ ፕሮግራም ከኔክስ ነው የሚወጣው። ያለ ትንሽ ደግሞ የረሳው ይመስለኛል፣ ከሷ እየደከመች ነው። እንግዲህ በሚቀጥለው ሳምንት እርዳታ ማድረግ እንዳለባችሁ ነግራችኋለሁ። በምን አይነት ልትረዱ እንደምትችሉም ነግራችኋለሁ። ይህ ፕሮግራም ከ30 ደቂቃ ወደ 1 ሰዓት ሲዞር እናንተን በመተማመን ነው። እናንተን በመተማመን ነው ስል ደግሞ ኪሳችሁን ትንሽ አይታችሁ መወርወር ማለት ነው። እንግዲህ በመጣው ሳምንት በሰፊው ገልጸዋለሁ። ለአሁኑ ግን ሙዚቃው ትንሽ ተደሰቱና ቀጥሎ አድማስ ይመጣላችኋል። Thank you.
¶¶